ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
እንስተብኝ እንደምን አመሻችሁ ቋድራችቻችን። ዛሬ ረቡዕ መጋቢት 29 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መጋቢት 29 ቀን 491 ቀናት አለፋቸው።
ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ኮሎኔሉና አጫፋሪዎቹ ቄሮች ተረኛነን ብለው ምንሊክ ቤተ መንግስት እንደገቡ ጀምሮ ወያኔነታቸውን ተራ አጭበርባሪ መሆናቸውን ኢትዮጵያ ኢትዮጵያ እያሉና ኢትዮጵያዊነትን አዋርደው ሱስ ነው እያሉ የማያቆበትን የፋራ ፖለቲካቸውን ሲያራምዱ ጀምረን ማንነታቸውን ስናጋለጥ ቆይተናል። ኮሎኔሉ ሲያሰኘው ሻይና ኬክ አቅራቢ ሙባሸር፣ ሌላ ጊዜ ደግሞ ወያላና ሾፌር እየሆነ ምንም የመሪነት ቀርቶ ጥሩ ተከታይም ሊሆን የማይችል ወራዳ ሆኖ አገራችንን ባለም አቀፍ መድረክ አዋርዷል። ለወረረድ ካፉ እውነት ወጥቶ አያውቅም። ከዚህ ቀደም ተከታዮቹን ጃዝ ብሎ አዞ ከሀገር መውጣቱን ልምድ አድርጎ ነበር። በአዲስ አበባ ዙሪያ የብዙዎች ህይወት ተቀጠፈ። በሻሸመኔ፣ በዝዋይ፣ ባጣዬ ወዘተ ወዘተ። አሁን ግን ምን ታመጣላችሁ ይመስላል። የሞቱትንም ማንነት ነጋሪ ሆኗል። አሁን ግን ምን ታመጣላችሁ ይመስላል። የሞቱትንም ማንነት ነጋሪ ሆኗል። በሐሰት ይንጣጣል። ኮሎኔሉን የደገፉት ለሆዳቸውና ለስልጣን የቋመጡ ኦነግና ቀረውን በሚዲያቸው እያቀረቡ ሲያስቀረሹብን የነበሩት ግንቦት 7 በአዲስ ስሙ ኢዜማ ከወያኔ ጊዜ ጀምሮ በተቃዋሚነት የሚያወናብሩትና እንዲሁም አንጃዎችና አሁንም በተቃዋሚ ድርጅቶች ውስጥ ተሰክስገው አገዛዙ በክፉ እንዳይነሳ መሰናክል የሆኑት ናቸው። የለየላቸውንና በመርጫ ተብየው አጅበውት ለአምባገነንነት ሊያበቁ የተነሱትን ትተን በሐቀኛ አገራዊ ድርጅቶች ውስጥ የተሰገሰጉትን ማጋለጥና እርቃናቸውን ማስቀረት ትግሉን ያፋፋዋል። በርትተን አገር አድን ትግሉን እናፋፍም። የሽግግር መንግስት አሁን በዛሬ ትክሽታችን በቅድሚያ ከሶስተኛው በኋላ ፍጅቱ ቀጥሏል። የቄሮ መንጋ አባት የተባለው ታስሮ ባለበትም ግድያው ተጧጥፏል። ያልታወቀባቸው ይመስል ኦነግ ሸኔ የሚል ጭምብላቸውን አጥልቀው ወንጀላቸውን እየካዱ ወንጀላቸውን አስፋፍተዋል። ፍጅቱ ግን በአገዛዙ ዋናነት ወይም ተባባሪነት የሚካሄድ ነው። ከላይ ከደፈረሰ ከታች አይጠራም በሚል ርዕስ የቀረበ የዕለቱ የዝግጅት ክፍላችን ሀተታ ነው። ከዚያም የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሚል ርዕስ የኮሎኔሉን አገዛዝ ማንነት ቁልጭ አድርጎ የሚያሳየውን ጽሑፍ ክፍል አንድ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በደቡብ ባለፈው ሳምንት ውስጥ የተለያዩ ቡድኖች በተለያዩ ቀናት በፈጸሙት ጥቃት ቢያንስ 12 ሰዎች መገደላቸውና 8 መቁሰላቸው እንዲሁም ከ11000 በላይ የሆኑ ዜጎች ከቤት ንብረታቸው ተፈናቅለው በአቅራቢያቸው በሚገኙ ተራሮች ላይ ለመመሸግ መገደላቸውን ለዜና ተቋሞች ተናግረዋል። የልዩ ዞኑ ባለስልጣኖች በሰጡት መግለጫ አጥቂዎቹ በሁለት የተከፈሉ መሆናቸውን፣ ከነዚህም ውስጥ አንደኛው በምዕራብ ጉጂ የመሸገ አሸባሪ ታጣቂ ኃይል ሲሆን ሁለተኛ ክፍል የሚያጠቃለው ደግሞ በዞኑ ውስጥ የሚገኙትን 3 ወረዳዎች ገንጥለው በሌላ አደረጃጀት ለማጠቃለል የሚወራጩ አፍራሽ ኃይሎች እንደሆኑ ተናግረዋል። ከማክሰኞ መጋቢት 28 ቀን ጀምሮ ከምዕራብ ጉጂ ከጋላና ወረዳ ቀበሌዎች የመጡ የታጠቁ ኃይሎች በአማሮ ወረዳ በዶርባሌና ከሬዳ ቀበሌ ነዋሪዎች ላይ የተቀነባበረ ዘመቻ ከፍተው ጉዳት ማድረሳቸው ሲታወቅ፣ ከአካባቢው የጸጥታ ኃይል እስከዛሬ ጦርነት ሲካሄድ እንደነበር ተነግሯል። እስካሁን ድረስ የፌዴራል የጸጥታ ኃይልም ሆነ የክልሉ ልዩ ኃይል ወደ ቦታው ገብቶ የዜጎችን ደህንነት ያላስከበረ መሆኑ አገዛዙ ለዜጎች ሕይወት ቅንጣትም ደንታ እንደሌለው ያሳያል ተብሏል። ባለፈው ሳምንት መጨረሻ ጀምሮ በኮንጎ ኪንሻሳ ከተማ ውስጥ ለ3 ቀናት ሲካሄድ የቆየው የአባይ ግድብ የሶስትዮሽ ውይይት ያለ ምንም ስምምነት መጠናቀቁ የሶስቱም አገሮች የውጭ ጉዳይ መስሪያ ቤቶች ባወጡት መግለጫ ይፋ አድርገዋል። በሶስቱም አገሮች መካከል የተነሳው ልዩነት አሜሪካ፣ አውሮፓ ህብረትና የተባበሩት መንግስታት ከአፍሪካ ህብረት ጋር አብረው በመሆን የውይይቱ አደራዳሪ ይሆኑ በሚል ሲገፋ የቆዩ የሱዳንና የግብጽ አቋም በአገዛዙ ተቋዎች በኩል ተቀባይነት ባለማግኘቱ ነው። የአገዛዙ መልእክተኞች እስካሁን በስብሰባው ላይ በታዛቢነት ሲገኙ የነበሩት አሜሪካ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ወደፊት በሶስቱ ተደራዳሪ አገሮች ስምምነት ሐሳብ ለማቅረብ የሚጠየቁበት ሁኔታ ይኖራል እንጂ በአሁን ወቅት ያደራደረኝነቱ ሚና ከአፍሪካ ህብረት መወሰድ አይገባውም ብለዋል። በስብሰባው መጨረሻ በዲሞክራቲክ ኮንጎ በኩል ተረቆ የቀረበው የስምምነት ሰነድ ያገዛዙ ተወካዮች ከተወሰኑ ማሻሻያዎች ጋር ሲቀበሉ ግብጽና ሱዳን አቋማቸውን አላካተቱም በማለት ሳይቀበሉት ቀርተዋል። ስብሰባው በዚህ መልክ ከተጠናቀቀ በኋላ ያገዛዙ የውጭ ጉዳይ ሚኒስቴርም ሆነ የውሃ ልማት ሚኒስቴር ባለስልጣኖች በሰጡት መግለጫ የሱዳንና የግብጽ ጥያቄ የአፍሪካ ህብረት ሚና የሚያሳንስ በመሆኑ አልተቀበልንም ካሉ በኋላ ሁለተኛው የአባይ ግድብ ሙሌት በሚቀጥለው ክረምት የሚከናወን መሆኑን ገልጿል። አሰባቸው ውድቅ የሆነባቸው ግብጽና ሱዳን ብዙም ጊዜ ሳይወስዱ የተቀነባበረ የማስፈራሪያ ዘመቻ ጀምረዋል። የነዳጅ ክምችት በሚገኝባትና የደቡብ ሱዳንና የሱዳን መንግስት በሚጣሉበት አብዬ በተባለችው አካባቢ የሚገኘው የኢትዮጵያ የሰላም አስከባሪ ኃይል በአስቸኳይ ወጥቶ በሌላ አገር የሰላም አስከባሪ ኃይል እንዲተካ ሱዳን የተባበሩት መንግስታት የጠየቀች መሆኗን በውጭ ጉዳይ ሚኒስቴር አማካይነት የገለጸች ሲሆን፣ የሱዳንና የግብጽ አየር ኃይሎችም በአባይ ወንዝ አካባቢ የጋራ ጦር በረራ ለመምድ ማድረጋቸው ተሰምቷል። ከዚህም በተጨማሪ የግብጽ አልጣኖች ሁሉም አማራጮች በእጃችን ናቸው የሚል የትዕቢት መግለጫ መስጠታቸውም ተነግሯል። በኢትዮጵያ በትግራይ አካባቢ በጦርነቱ ምክንያት ተፈናቅለዋል የሚባሉትን 2.2 ሚሊዮን ዜጎች ጨምሮ በተለያዩ ክፍሎች ተፈናቅለው የሚገኙትን ዜጎች ለመርዳት 49.7 ሚሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት በአመታዊ ዘገባው የገለጸ ሲሆን፣ ገንዘቡ የተፈናቃዮችን መሰረታዊ የምግብ ፍጆታ እንዲሁም የትምህርትና የጤና ወጪዎችን ለመሸፈን ያስችላል ብሏል። ድርጅቱ በዘገባው በትግራይ 4.2 ሚሊዮን የሚሆኑ ያስቸኳይ ጊዜ ድጋፍ እንደሚያስፈልጋቸውም ገልጿል። ደምቢዶሎን ጨምሮ በቄለም ወለጋ ዞን ውስጥ የሚገኙ 9 ወረዳዎች ኤሌክትሪክና የመጠጥ ውሃ ከተቋረጠ ከአንድ ወር በላይ የሆነ መሆኑን የዞኑ አስተዳደር ጽህፈት ቤት ለዜና ተቋሞች ገለጸ። የኤሌክትሪክ አገልግሎቱ የተቋረጠው ከደምቢዶሎ እስከ ጋምቤላ የተዘረጋው የኤሌክትሪክ ማስተላለፊያ መስመር አንፍሎ በሚባል ቦታ ላይ በኦነግ ሸኔ ታጣቂዎች በመቆረጡ ተብሏል። አካባቢው ህዝብ በኤሌክትሪክ ኃይል መቋረጥ ምክንያት ከፍተኛ ችግር ውስጥ የገባ ሲሆን ባለፈው ሳምንት አካባቢው በጸጥታ ኃይሎች ቁጥጥር ሳይደረግበትና በቂ አጃቢ ኃይል ሳይመደብ የተቆረጠው የማስተላለፊያ መስመር ለመጠገን ወደ ቦታው ተልከው የነበሩት ባለሙያዎች በአሸባሪዎች ታጣቂዎች ታፍነው የተወሰዱ መሆናቸውና የተጓዙበትን መኪና መቃጠሉን ተነግሯል። አድማጮቻችን የዕለቱ ዜና ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የረቡ መጋቢት 29 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ከላይ ከተፈረሰ ከታች አይጠራም። መዘዘኛ እግር ከባብ ጉድጓድ ይገባል እንደተባለው የራሳቸውንም ሁኔታ መረዳት ማወቅ የተሳናቸው ስደተኞች ኮሎኔሉን ደግፈው ወደ ኤምባሲው ዘው ሲሉ መታየታቸው ወገንን ሁሉ አስገርሟል። በቅድሚያ ወገናቸውን እያረደ ያለውን ኮሎኔል መደገፋቸው ደግፈው መሰብሰባቸው ቀጥሎም ስደተኛነን እያሉ ካሳደዳቸው አገዛዝ ኤምባሲ ቅጥር መገኘታቸው በአሁን ወቅት አገዛዙ በጭካኔ ህዝብን እየፈጀ ባለበት የህዝብ ወገነን የሚሉት የነፍሰ ገዳዮቹ ተባባሪ ሆነው መገኘታቸው አነጋጋሪ መሆኑ አልቀረም። ይህን የክህደት ወንጀል እየፈጸሙ ያሉትን ማንንም መቼም ምህረት የሚለግሳቸው እንደማይሆን ምንም ጥርጥር የለውም። ለህዝብ ፍጅት ተጠያቂ የሆኑትን እነ ሽፈራው ሽጉጤን የሾመው ኮሎኔል ገና ከመጀመሪያው አገዛዙን ያሟሸው ሚሊዮኖችን በየቦታው በማፈናቀልና አማራውን አማራ ብሎ ጠላት ብሎ በመፍጀቱ ነው። ሶስት አመት በኋላ ፍጅቱ ቀጥሏል። የቄሮ መንጋ አባት የተባለው ታስሮ ባለበትም ግድያው ተጧጥፏል። ያልታወቀባቸው ይመስል ኦነግ ሸኔ የሚል ጭምብላቸውን አጥልቀው ወንጀላቸውን እየካዱ ወንጀላቸውን አስፋፍተዋል። ፍጅቱ ግን በአገዛዙ ዋናነት ወይም ተባባሪነት የሚካሄድ ነው። ሸኔ ሲባል የቆየው የተወሰኑ ነፍሰ ገዳዮች ቡድን ብዛቱም አቅሙም ይታወቃል። ትጥቁን ቀለቡን ስናይ ተራ የሽምቅ ተዋጊዎች አይደሉም ከቦታ ቦታ እየተዘዋወሩ አማራውን በመፍጀት ላይ ያሉት። የኮሎኔሉ ወይም በአገዛዙ የሚረዱ ኃይሎች ናቸው ጥቃት በማድረስ ላይ ያሉት። ዘመናዊ ትጥቃቸው ያገዛዙ እንጂ የሽምቅ ተዋጊዎች አይደለም። አለሞ ተኳሽ ድራጉኖቭ ጠመንጃ ያገዛዙ ወታደሮች ለምሳሌ በሰላም ጠባቂነት ዳርፉር ሱዳን ሄዱት ታጥቀውት የሚታይ እንጂ በዘልማድ የሽምቅ ተዋጊ መሳሪያ አይደለም። የሽምቅ ተዋጊ ቀለብም በቆርቆሮ የታሸገ ሰርዲንና ደረቅራሽን ሆኖ የሚታየው ሸኔ በሚሉን ጋብቻ ሳይሆንም አይቀርም። በቁጥር ምንጩ ሊታወቅ ስለሚችልም ከግብጽ ግምጃ ቤት የወጣ አይደለም። ምንጩ ያገዛዙ ግምጃ ቤት ነው። የሰራዊቱ ሸኔ ተብሎ ቢደመደም እንኳን ሸኔን የሚያስተጥቀው የሚቀልበው የኮሎኔሉ አገዛዝ መሆኑ አያጠራጥርም። ለስልጣን ሲበቁ ፍጅት ጀመሩብን። አሁንም አላቆሙም። ቀደም ሲልም ቄሮ መንጋን አመላላሽ አገዛዝ ራሱ እንደነበር ብዙ መረጃዎች ቀርበው ነበር። በቀጥታ ኢሱዙ መኪናዎችን አቅርብ ተብሎ የነበረው የኦሮሞ ተወላጅ ቱጃር ራሱ ያጋለጠው ጉዳይ ነው። ከዚህ ሁሉ በላይ ደግሞ አገዛዝ ነን መንግስት ነን ካሉ ህፃናት፣ አዛውንት፣ እርጉዝ ወዘተ አማራ ተብለው ሲፈጁ ነፍሰ ገዳዮቹን መሾም መሸለም ሳይሆን ይዘው ለፍርድ ባቀረቡ ነበር። በአማራው ላይ እየተፈጸመ ላለው ፍጅት ዋናው ተጠያቂ ኮሎኔሉና አገዛዙ ናቸው። ከነሱም እየተባበሩ ያሉት በዚያው መጠን ወንጀለኛ ተብለው ለፍርድ መቅረብ ያለባቸው መሆናቸው አያጠራጥርም። የምርጫ እጩዎች ሳይሆኑ የፍርድ ቤትና የእስር ቤት እጩ አባላት ናቸው። ምድረ ባንዳና አንጃ እየሰማ ነው። ለመሆኑ ኢትዮጵያ ውስጥ መንግስት አለ እንዴ ብለን ብንጠይቅም አግባብ ይኖረናል። መንግስት ተብየው የኢትዮጵያ ሳይሆን የጥቂት ኦህዴድ ወንበዴዎች ቡድን ነው። የኢትዮጵያም የማንም ህዝብ አይደለም። ህዝብን እየፈጀ የህዝብ ነው ማለት ከቶም አይቻልም። አንዳንድ የፋሽስትና የሽብር አባወራዎች ፈርጣጩን ኮሎኔል አገር ወዳድና ኢትዮጵያዊ ብለው ሊጠሩት ሲንፈራገጡም እናውቃለን። አገር ምንድናት? የአገር መለያዋ ውድ ህዝቧ እንጂ ሌላ አይደለም። ህዝብን የጨፈጨፉ ጀግና ትውልዷን መተውና ፈጅተው አለ ተከላካይ እያስቀሩ አገር እንወዳለን ማለት ዘበት ነው። ኮሎኔሉ ኢትዮጵያ እያለ ኢትዮጵያን አለ ሚሊዮን አማራ ሊያስቀራት ቆርጦ ተነስቷል። የፍጅቱ ተጠያቂ ጸረ ህዝብ የሆነው ዘረኛ አገዛዙ ቁንጮ ግብዙ ኮሎኔል ነው። ከ27 ዓመታት ውየናው በተጨማሪ በተረኝነት ለስልጣን በቅተናል በሚል ባጣዳፊ አማራውን እንደ ህዝብ ሊፈጅ እያጓራም ነው። ይህ ደግሞ ፍጹም ሊሆን የሚችል አይደለምና ውጤቱ አገርን በአስከፊ ደረጃ ማተራመስና እርስ በርስ ጦርነትን መጋበዝ ብቻ ነው። መጨረሻውም ምን እንደሚሆን ምስጢር አይደለምና ህሊናቸውና አንጎላቸው ሙጥጥ ብሎ ተጠርጎ ሄዶ ካልሆነ በቀር በጊዜ ምክር ማስጠንቀቂያ ቢሰሙ ጥሩ ነው። በሰሜን ሸዋ ፍጅት ሊካሄድ የተጀመረበት ህዝብ ራሱን መከላከልና አጸፋውን መመለስ ጀምሯልና አማራውም አፋሩም ሁሉም ህዝብ ራሱን ከዘረኞቹ ማለትም በቅድሚያ ከኮሎኔሉ አገዛዝ ጥቃት እንዲከላከል መጥራት መርዳት ግዳጅ ሆኖ ይገኛል። ለነፍሰ ገዳዩ አገዛዝና ጭፍሮቹ በየምክንያቱ እርዳታ መለገሱ ክህደት ነው። ከዚህ እንቆጠብ። የኮሎኔሉን ዘረኛ አገዛዝ በትግል ለማውደም በጋራና በአንድነት እንነሳ። በኮሎኔሉና ዘረኞቹ እየተካሄደ ያለውን ፍጅት እናውግዝ፣ እንቋቋም። የለመነ መነመነ፣ የታገለ ድል አረገ። ወንጀለኛን ከነጠበቃው አብረን እንውቃ። ቀደምም ዝንጀሮ የበዛበት ይወረዛል ገደል፣ ወተት ይሸፍታል እንኳን ሰው ሲበደል መባሉን አንዘንጋ። ያልተዋጋ ይፈጃል። ዘረኛውን አገዛዝ ከዳር እስከ ዳር እንነሳበት እንሸፈተበት ድል ለህዝብ አገራደን ጸረ ዘረኛ ትግል
የምን ጽዋ ጽዋ ሰደቃና መውሊድ ከበተክሳን መቆም አብሩም ወደ መስጊድ እንዴት የምን ጽዋ ጽዋ ግፍ የተሰራበት የተበደለ ሰው ጣላቱን ኮዳጅ መልየት ታቃተው አረም ያበቀለ በቁም ሞተ ነው በጅምላም ከቆመ እንዳው ዝም ብሎ ተነቅሎ ይሰቀላል በወያኖች እጅ በግፍ ተንጠልጥሎ ያንን የትግራይ ህዝብ ያጥንታችን ፍላጭ የስጋችን ግማሽ የታሪካችንን ስር ከነፍሰ በላዎች ወያኔታትና ደጋፎች ጋራ ምንም ሳናጣምር ወይንን ከመረጡት ለከርሳቸው ብሎ ዝሪያ በከበቡት ለብጣቂ ስልጣን በሚያነፈንፉት ትግሬ ሁሉ ኦሮሞ ሲዳማም አድያ ሀደሬ ቤንሻንጉል አማራናኛ ካፋራና ራያ ሌላም ጭምር ወግዱን በላቸው ከልባችን አላንዳች ጥርጥር ለህዝቡም አንድነት ለሀገራችን ጥቅም አንተንፍስባቸው በእነሱ ላይ እናድ እነሱ ያመኑበት የወገኑ ሰይጣን ስፈሻ አቃጥል ሲያጨሰን እንደጣን ከልሎ ሲጥለን ደም እንደዋ ሲያፈስ ምን አገባን ብለው ከኛ ካሉ መለስ የምን አብሮ መብላት አንድ ላይ መጠጣት አልፎ መተዛዘን ለዚህ ለሚያልፍ ቀን ከህዝብ ካገሩ ካልቻሉ መወገድ ነገን ለሚፈርስ የመሰበሰን ገዥ ወደው ከመረጡ በተገደን ቁጥር በድሩ አስተካከው ለቀብር አይምጡ እኛ ስንመጣ በተዘዋሪ ድጋፍ እየሰጡ ዱላ ያቀበሉ እነሱስ ከገዳይ በምን ይሻላሉ በምን ይለያሉ ያንድ ስጋ ቁራጭ ካልሆን ወገናቸው ስቃይል ቂጣችን ካልከነከናቸው አንይ ዳምጡብን ተፋሽ አንጣቸው እንዴት ናችሁ ይብቃ ይቅር ማላዘሩ እፋን በልባቸው እንዴው ይታፈሩ ዝምታም ቦምብ ነው ከተጠቀምንበት በወቅት በሰዓቱ ጭጭን በላቸው አንተም ፍስ ከነሱ ታፍኖ ይሙት እንዴት ናችሁ ሲሉን ሰላምታ እንንሳቸው አይተን እንዳላየ እንቀርቀራቸው እንዴት ናችሁ ብሎ ምንድነው ሰላምታ የቆሙባት ምድር በግፍ ደምጨቂታ እንዴት ታደራችሁ ይያሉ መጨነቅ ያመኑበት መንግስት ቀርጥፎ እየበላ ሲልክ ከመቀመቅ ጨው ለራስ ስትጣፍጥ ድንጋይ ነው ተብለ ወዲያ እንዳትጣል ለብዙ ዘመናት ቁም ነገር ያዘለው ያአቦ አባባል አሁን በወያኔ ሳር አሁን ተቀይሮ ቤት ይሰራበታል ድንጋይ ነው በማለት አይጥሉ ሞሩሩ ስለዚህ በእኛ ላይ አላወንቅ መስሏቸው ጎጆ እየቀለሱ የምን መጃጃል ነው ዙሪያ ክብ ሰርቶ አብሮ መቋደሱ አረ እንዴት የምን ጽዋ ጽዋ ሰደቃና መውሊድ ከቤተክርስቲያን መቆም አብሮም ወደ መስጊድ የምን አብሮ መብላት አንድ ላይ መጠጣት አልፎ መተዛዘን ለዚህ ለሚያልፍ ቀን ከህዝብ ካገሩ ካልቻሉ መወገን የምን ጽዋስ የምን
የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ከኛ በሃማ ቱማ نصاف النصاف يوغز قال دمما زمتهات ياتنو ازباغر ميغودا ده تاريك براجوج يمي لقس ميدا لاس مساي بوكانو لباندان نانجا يمي ست قدادا النصاف النچو اگرو ينچاچا تاريك هاد كن مزقب حسد يتعموچا بميل اگراتشنن لياتفا ينك بزبزون منغاننا شوفيرون زرنيا قزاز امرن متاقلنا بسفاتم مقالت عالبن اقزازو قلتامت بالمولاقي الزي يسمات مامرشا فابريكا هونوال تاريك يهيشبيا مورانن اقري قد المدال مزقبه هلو زاري مدركو يتشانان نكو ببولتيكا شماشاوش مهيجم موروش قفو تابيلالت تافيوشنا باندانجاوشنو يال تدل الشجر راغرا دم تفتا لا افسا يستمرچاچو في مرقو دفن قل يهونو اطفرواتال حقو سينجر تنكر ايغبام يميلوتن بنسما نورو بغيزي شوموچونم يوياني گودي فچا بلن بالا گالتننا دمبر براچنن اوتسان قنبر بچانو بن نبر مصاف ماگالت مچوك متادل سيانسنو ኢትዮጵያዊ ከሆን ያለችን ውድ ሀገር ኢትዮጵያ ብቻ ከሆነች ያ የምንለው የቀጀት ሀገር እስከሌለን ድረስ ከሀገር በፊት ኮድን ካላስቀደም ታሪክም አድዋሸ ትውልድም አልከሰመ ካልነዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትንታጎች ዛሬም እውን ሊሆን በተገባው ነበር በደርግም በወያኔ ማገዛዞች ወንጀል ማመካኘት ይቻላል ግን አያዋጣም እያንዳንዱ ትውልድ ወደ መጪው ወይም ወደ አለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል ፋኖነቱ በመላስ ሳይሆን በጓንዴ በክላሽን ነበር መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል ዛሬ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው እኛ ከትግሉ እንዴት ነን ስለ ትግል እንቀባጥራለን ወይስ እንታገላለን የታገለውን ትውልድ ታሪክ እናጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመሰግብ ቆርጠን ተነስተናል? ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው? ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርስቶ አደር ግምለግም ተቃቅፎ ሆዱን ሲያሽበቁንታን ልትሞት ነው ኢትዮጵያ በዘረኛ መንጋ እያፈጀች ህዝቧን ሀቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሀሰት የሚዘባርቁትን ማረም ባለመቻላችን ደሞኝ ልቅሶ መልሶ ሀቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል። ይህን ጽሑፍ ለመጻፍ ምን አነሳሳይ ለሚለው ምላሽ ለመስጠት እየሞከርኩ ነው። ይዜው የሐሳዊ መሲሆች ያስመሳይ ታጋዮች የነበርን መሰረት አይናውጣ ቀጣፊዎች የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ። ባንዳ አንጃ ከሃዲ መሆን የሚያስደብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም። ወደ አንሳሳይን መለስና ባለፈው ሰሞን ስለ ትግሉ ያ ትውልድ ሰማዕትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለ ዋለልኝ መኮንንና ማፍታ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪ ፍራታቸውን ደግፈው ተረባረቡበት። ከሁሉም የገረመኝ ግን እነዚህ ንጹህ ሰማት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃ ዶሌዎች አባሎች ሊሉ መነሳታቸው ነበር። ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋር ወደ አገር ቤት ደውዬለት ስንወያይ፣ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ። አይ ጊዜው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ፣ ይህን ጽሑፍ ለመጻፍ ተነሳሁ እንጂ ዋለልኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር። አለል ዘለል ባዮች በዘመነ መንግ አልፎላቸዋል። የብኝታና ማፈር እርም ሆኗል። መቅደድ መቀደድ ነግሶባቸዋል ለብዙዎቹ። ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሾው እንደሚፈላ በታሪክም የታየ ነው። ከዓመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገጥ ይችላለሁ ብሎ ያሻጋሪ አታላይ አርክሶ አጣላ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮኻሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሐቅ ፍርጥርት አድርጎ በድፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ ዓመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ፣ ጀግኖች። በወቅቱ ቀይ ዘብ እንባል ለነበርነውና ለጋልነው ክራክንፎች እንዲያውም ዋለልኝና ጥላሁን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። የአዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም፣ ፍጹም ኢትዮጵያዊ ነበርና። ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሐቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪው እንቅስቃሴም ኢህአፓም ያመጡት አልነበረም፣ አይደለም። አይነስቴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነ ዋለልኝ ባመኑበት ተሰልፈው ውድ ሕይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለ ሸንካላ ሊተቻቸው የሞራል ብቃት መቼም አይኖረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉሶ እሱንና ጸጋዬ ገብረ መድኅንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም የአባ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም የአጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥጣል። ያልቀበረ ያርዳ የተባለ ይመስል፣ ያልነበረ ያውራ የተባለ ይመስል፣ የነነበርን ወሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። የሐሰት ዘመቻ በተለይም የምሁር ተብዬዎች ዛር አጆ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢህአፓ ላይ መሆኑ አያስገርምም። የድርጅት ለህዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ፋንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ፣ የኢትዮጵያን አንድነት አጠቃ ብለው ሲከባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ያፓ ለሻቢያም ለጀብሃም ለሶልማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም፣ አማራ ተራማጅ የለውም ሲል ጀምሮ ተቃውሞ ተገኘ እንጂ የናረጋዊ ግደይ ስብሐትና አባይ ፀሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በርከክ ብሎ አላበራቸውም አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢህአፓዎች መስዋዕታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታ ናኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ በሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ልጣቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን ዕውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ኢህአፓ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂ ነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሶ ጊዳዳን ያህል እንኳ አሌ ሊሉ አልደፈሩም። ስለዚህም ባያሌው ስለ ኢህአፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል፣ ያውም ሊቀመንበር። ምሁር ነን ይሉናል፣ ያውም ዶክተር ፕሮፌሰር። ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጥሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር፣ አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃ መሪ በተማሪ ማህበር ሳለን ኢህአፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣ ነውና ወደ ድርጅት ምስረታ የተሰማራ ነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼውም አላውቅ፣ ንግግርም አልነበረን። በአዲስ አበባ የተማርነው በቅደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም አስተማሪ ሆነን ያፋ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ያፋን ስንመሰርተም ስሙ ይሃባል ነበርም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ይሉኝታ ባጡትም በሰፊው ተወግዘው። የኢህአፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራኪው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። የኢህአፓንም ሰራዊት ኢህአሰን የመሰረተው ኢህአፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበርን። ዛሬ እኔ በትግሉ መስክ ስገኝ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከዓመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብዘን አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እንቢ ያሉት ለምሳሌ ሟቹ መስፍን አርአያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ፎሽ አደብ ግዙ። በርጩማ ተቀማጭ መች ብቅልን ያወርዳል፣ ከትግል ሜዳ ርቆስ ፋኖ እንዴት ይኮናል፣ ውርደት የለመደስ መች ክብርን ይለብሳል፣ ሞትን የፈራስ ሰው መች ሕይወት ያገኛል። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መሬት ላራሹ ብለው ተማሪዎች ሲሰለፉና በስርዓቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም። እኔ የፖለቲካ መጽሐፍ ከማንበብ በፊት ማንነቴን የቀረጹልኝ እናቴና ጸረ ንጉሥ የነበሩት ባህታውያንና ሰባኪዎች ናቸው። አባ ጉኒና፣ ባህታዊ ገብረ ጊዮርጊስ፣ አባ ቸርነት፣ አባ ገብረ ስላሴ። በሂደት ግን ያለው አገዛዝ ለለውጥ መልሱ እንቢ ሲሆንና ዓለም አቀፍ ሁኔታውም ያዘው የተገላባጭ መሰረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራም ሆኖ አይቀሬ ሆነ። ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወራጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ህዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ፣ አሰሩ። በኮንጎ ሉሙምባን ገደሉ፣ አስገደሉ። ንክሩማን ገለበጡ፣ ቪየትናምንና ሌሎችን ወረሩ፣ ወዘተ። የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለሀገራችንም ስለዓለምም በአያሌው አንበናል። ንቃታችን በግንዛቤ ላይ የተመሰረተ ነበር። ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም ንገሩን ባይ አልነበርንም። ለሰፊው ህዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በለ ስርዓት ቲፎዞነት ደጋፊነት የሚወስደን መንገድ ዝግ ነበር። ለማወቅ ከሆነ ከሀገራችን ሁኔታ ባሻገር የአፍሪቃንም የምስራቅ ቲሞርና ካሊማንታን ሁኔታ በወዘተ በዝርዝር እናውቅ ነበር። አንድ የዳጎሰ ቀጣፊ የግራ መጽሐፍትን ከውጭ እየላኩልኝ ከሁሉም በፊት የነቃሁ እኔ ብቻ ነበርኩ ሲል ብንታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚቼል ኮት ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጻሕፍት የተለገሰ የማኦ ዜዶንግ መጻሕፍት ነበሩ። አንበናል፣ ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል። አብዮት ለአገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራጆች የጥገና ለውጥ አፈቀላጤ ሆነው ሲመጡ መልሳችን ያልደረሰበት ግልግል ያውቃል የሚለው ነው። ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ? ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ። ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም እውቀታቸው ውሱንና የተዛባ ነው። ዴሞክራሲ ከግሪኮች የመጣ ነው፣ ካፒታሊዝምም በዋሸራና ዋልድባ አልተገኘም የምንላቸውም ለዚሁ ነው። ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያሰፈኑትን አገሮች መደገፍ አልተቻለንም። የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛት ባዮቹን ጥራት ነጠቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው። ትላንትም ዛሬም ለነገሩ የሽግግርን ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከማለት ሌላ ምንም ትርጉም ሊሰጠው አይችልም። ጥላቻን በፍቅር ገጥመን ሳንረታ፣ ችግር ኑሮን ችለን በሳቅ ሳንገታ፣ ሕይወትን ለሀገር ሳንሰጥ ሳንሰቃይ፣ ደግ ቀን አይመጣ ነጻነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና፣ ሶቪየት ህብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል አገር ሰደዱን። የአልጄሪያ አገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ልለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት ምስረታውን ተያያዝ ነው። ጊዜያዊ አደራጅ ኮሚቴ ሕግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፈፈው። ምንያም አዳነም እህቱ ንግስት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለ ድርጅቱም መጽሐፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን ብተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጫውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን መስፍናብቱ ኃይሌ ፊዳንም ቢያንስ መጥቀስ ይችላልው። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምር አልቻልንም። ኃይሌ ፊዳ በትህትና የሚናገርና የበሰለ ሰው በመሆኑም ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠው ባቢዮትና አደረጃጀት በትጥቅ ትግል አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ ያቋም ግዴታ ነው ያለውን አልተቀበልነውም። ይህ ብቻ አይደለም፣ ስለ ህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ በኒያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቱ አደረሰው የሚሉ ጽሑፎች ጠንካራ ስለሆኑ ህዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጸረ ፊውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት ይችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው ማቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነን ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃ መሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆ ጉቱ በኩል እንቅስቃሴ በማስፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሊጻጻፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይሌ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገድላሉ። ተስፋዬ ደበሳይን ሾፈር ነው እንዲህ ተባባልን። እውቀቴን አደነቀልኝ፣ መደበቂያውን አሳየኝ። ከሱራፌል ካባ ጋር ኦፕሬሽን በከተማ አካሄድ በጊዜው ለግርማቸው ለማ ይህን ያን መክሬው ነበር። ሻምበል አማሃ በተሰዋበት ተኩስ ልውውጥ ላይ ነበርኩ። ዘሩ እንዲህ ብሎይ ነበር ወዘተ የሚሉትን አይናውጣ ዋሾች በምስክር እንዳነረታቸው የጠቀሷቸው ሁሉ ተሰውተዋል። አንድ ሌላ ቀጣፊ ለምሳሌ ከጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በጊዜውም አጋልጠነዋል። አሁንም ግን ስለ ያፋ እንደ አቃቂ ጨርቃጨርቅ ፋብሪካ አንሶላ ይቀደዳል። ሐሰታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተረጋገፈ ይተረተራል። እንቆቅልሽ ወዘተ ብሎ ከሰባት መቶ ገጽ በላይ የጻፈው ካታም እንዲሁ እኔን ጠቅሶ ሳያፍር የዋሸውን፣ ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ። ውሸቶቹን አጋልጦ ሐቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ ይህ ትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው። ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው። ግን ሐቁን ክደው ሲዋሹ በዝምታ ማለፉ ከታሪክ አንጻር ትክክል ባለመሆኑ በየጊዜው ጊዜ ያስጠፉናል። ዘረኞች ዛሬ የአገራችንን ታሪክ ሲበርዙ ዝም ካልናቸው ጉዳቱ ግልጽ ነውና ምኒልክን ለቀቅ የምንላቸውም ለዚህ ነው። ኤርትራ የኢትዮጵያ ቅኝ ግዛት ናት፣ ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሐቅ እንዳይሆን ብለን ነው። የወሰድነው አቋም ዋጋ ከፍለንበታል። በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸውም አንጻር ሐሰት የተጋቱ ኋላ ቀርና መሐይም ወጣቶች ቄሮነን ብለው የሚያጓሩት ጥላቻ ሊጠቀስ ይገባዋል። የሚያሳዝነው ግን ተምረዋል፣ አውቀዋል፣ ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው። ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው። ሌላው ትርፍ የታሪክ አጋጣሚ ውሳኔ ይሆናል። ዛሬም መንጋው ቢያጓራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተረራጅተን ከታገልነው ወደ መቀመቅ ልንፈደው እንደምንችል ትውልድ ሊያምንበት ይገባል። በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ። የህብረተሰብን እድገት ይዘትና አካሄድ መረዳት የተሳናቸው ናቸው። አሊያም ለስልጣን ሲሉ ተጋጩ ብለው ያማርራሉ። ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው። ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው። ለአንድ ግብ ቢሰለፉም በአንድ ርዕዮት ስር ቢሰባሰቡም ሁሉም አንድ አስተሳሰብና እውነትም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም። የጸኑት ይጸናሉ፣ ሸብረክ ባዮችና ግለኞች ደግሞ ይለያሉ። እኔ ያልኩት ይሁን ባዮች ተነው አይጠፉም። የግል ስልጣንና ዝና ፍላጎት ያሸንፋቸዋል፣ ተክለ ሰውነት ይጠናወታቸዋል። የኮሪያው ኪም ኢል ሱንጎች በሽታ ያጠቃቸዋል። በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በህዝብ ላይ ይመኛሉ። ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው። ሁሉም አንድ ናቸው። ደርግም ወያኔም ኢህአፓም መኢሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቅኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር። አንድ አልነበርንም፣ አንድ አይደለንም ብለን